አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 17 አስተምተን የተፈላላ ፕሮግራማችን ፍጻሜ ይሆናል። ውዳሴ ለእናቶች በሃማ ቱማ ዘመን ንፉግ ሆኖ ወኔ በጠፋበት ይዜ ከለውጦ ክብር ባጠጠበት አገር ቅርጫ ገብታ ሆዳም በፈላበት ኢዲዮጋን ፋኖስ የሰው ሰው ፍለጋ ቢለኩ ሰው ጠፍቶ ከቶም ላይ ነሳ ብርሃት ድንኳን ተክሎ ህሊናን ጠጥቆ ያ ቀቢጸ ተስፋ መለያችን ሆኖ ኡኡ ጠዋት ማታ ምለላ ዋይ ዋይታ አውጣን አድነን ሰማይ ቤት ጭቅጨቃ ረሃት ሰፍኖብን ውርደት ሲመግበን በታሪክ መድረክ ላይ በቃ ፈሩ ሲለ ሰማይ ከምድር ገጥሞ ጭንቀታችን ሲገን ሁሌም መዳኛችን ሁሌም መመኪያችን ቤዛ ኮከባችን ማማናታችን የወኔም የታሪክ ታዝና አሳጥናችን ውዳሴ ለእናቶች መቼ የሚያንስ ሆኖ ታሪክ ተጽፎ እንጂ በወንዶች ተጣሞ ሔዋን ያች ቁጥር አንድ ጭቆን ፍጡር ሳለች እባቡም ተንኮል ተጋልጻ የተሰጠች የሰው ሁሉ እናት ሴት መሆኗ ጠፍቶ የሴት ልጅ መባሉም በስድብ ተፈርጆ ጀግንነት ለወንዱ በወንዱ ተሰጥቶ ቅን መካድ ከንቱ የማማን ቦታ ሕይወት ለሰጠችን ዘጠኝ ወር አርግዛ ሥርዓቱ ግፈኛ አገዛዙ ክፉ ለእናቶች መከራ ሁሌም የሚያለቅሱ ዘመቻ ሚሊሻ ሁሉም ለጦር ግንባር ልሽን አስረክቢ ዘመናዊ ገባር ለእናት ሀገር በሚል ልጇን የሚያሳጧት ቆሰለ ወይ ሞተ አለች ወይ ጠፋች ትንፍሽ ሳይሉላት በስጋት በጭንቀት ልቧን እያፈሷት በቀን ሽሞት ሟቿ ያች የፍቅር ቋት ማይቀየር ስሟ የሁላችን እናት እሷ እየተራበች ልጇን ምታበላ ልጇን የምታለብስ እሷ ግን ታርዛ ሙቀት ለጋሽ አቅፋ ወተት ባይኖረውም ጡት የምታጠባ ማማ እናታችን ያየችው መከራ ተነግሮ የማያልቅ ዘንቦ ማያባራ ክፉም እናት አለው ደግም እናት አለው ጀግናም እናት አለው ፈሪም እናት አለው የእናት ፍቅር ልዩ ልጁን ከነምኑ ሆደ ሰፊና ቻይ ገደብ የለሽ ስሙ የእናት ፍቅር ይስጥ ምርቃን የሁሌ ለታደሉ ጸጋ ላስታደሉ መጥኔ ግን የኩሉ ቢባልም ለሁሉም ጊዜ አለው ለአርመኔም እናት ለምለም ባትወቀስ ለዚያ መለስ ክፋት ግን ይህ ሁሉ ሲጠና ሲደመር ሲቀነስ የነማማን ቦታ የእናቶችን ሚና ይችላል ወይ ማፈር አርግዛ መጣ የወለደችውን ጡቷን እያጠባች ያሳደገችውን አድጎ ስታይ ከፍቶ ሲሆን ሕዝብ አስለቃሽ አውሬ አረመኔ ሲሆን አገር አፍራሽ የዝምታ እንባ ወደ ውስጧ ፈሶ ልቧንም ሲሞላ ማን ይሆን የሚያውቅላት የእሷንስ መከራ አንጀቷ ስትቃጠል ስትነድ በራሷ እናት በየአይነቱ እናት በየፈርጁ ሁሌም የፍቅር ቋት ይክፋ ይመር ልጁ ግን ፍቅሯ የሚያኮራት ፍቅሯ የሚያበግናት አታቅፈው አትሰደው ቃጠሎ የሆነባት የታደለች ፍጡር ያልታደለች እናት የመንግሥቱ እናት የመለስም እናት ሌላም የይትባረክ እናት የጸሎተ እናት የደብተራው እናት አንቺ ልጄ ያሏት የመሐመድ እናት የሙሉጌታ እናት አደየ ተስፋዬ አደየ ዚያጋይም እማማ የቁቤ እናት የዚያ ሐሽም እማማ የአናርኪስ እናት የይሃባ ማህፀነ ጀግና በዚህ በዚያ እናት አገር ተሸካሚ ሁለም ማገት ደፍታ አገር ምን ሊውጣት እናት ባትኖርማ ኢትዮጵያ ራሷ በእናት መመሰሏ እማማ አገራችን በሚል መጠራቷ መች በባዶ ሆኖ መደዴ ጨዋታ ሀቅን ያቀፈ እንጂ ቁም ነገር እውነታ ሚሊዮን ልጆቿ ሚሊዮን ዘበቻ ዝም አሉ ቢባሉም መች ከርተው ልጆቿ የእናት ሆድ ሽንጉርጉር የተባለው ድሮ ሀቅነቱ ዛሬ የማይቀየር ሆኖ እማማ ኢትዮጵያ ጀግናም ባንዳ ወልዳ ሁሉን አስተናግዳ ፍቅርንም ለግሳ ይሞትላት ቀርቶ ሚገላትንም አቅፋ አፍቃሪ እናት ሁና ልጆቼ እያለች አፈሱን ገሰሱን አርበኛ ባንዳውን ፋሽስቱን ገንጣዩን ልካልባ ፍቅሯን ለሁሉ እየሰጠች እማማ ኢትዮጵያ ራሷን በራሷ ነጋ ጠባ ጎዳች። ወይስ እናት ሁሌም እናት የፍቅር አልፋ ኦሜጋ ቀጥሉ በርቱ ባይ ኮሚቴ የውታ በልጇ ሬሳ ላይ ዝፈኝ የተባለች መቅበራት ትችም ዝም በይ የታዘዘች ለልጆቿ ለፍየል ለስርሞት የሰጠች ልጆቿን ለስቃይ ለስደት ሁሌም የገበረች እናት እማማችን የማንነታችን መሰረት የሆነች ነቃን ሁሉን አወቅን ብለን ስንፈነጭ መጪውንም ብታውቅ አይዞን በርቱ እያለች ድፍረት ጽናትንም ወተት ብላ ሰታ ሰብእናን ለግሳ አገር ወዳድ አርጋ እኔም እናታችሁ ኢትዮጵያም እማማ ማሉልኝ ልጆቼ ክደት ላይ ሰማ ብላ እያሳሰበች ብላ እየተቆጣች ልጆቼ አደራ ተነሱ እምትለን ልጆቼ እንዳላፈር አምጹ እምትለን ባላማችሁ ጽኑ ግፉ የምትለን እማማ እንጂ ናት ማን ሌላ ሰው አለን። አላት መናናቸው ለእናቶች ውዳሴ ለእናቶች ሙገሳ አያጠግቡ ከቶ ጩኸታቸው ደቂቅ ልብ ማያረካ ግጥሙም ቢሞከር ይህንን ጨምሮ ይዘቱ ደካማ የእናትነት ሚስጥር ማይሰባ ሁኖ ሆኖም ማማ እናታችን እናት የሁላችን ያን ሁሉ መከራ ያንን ሁሉ ስቃይ ችላ ፈቀረችን የፍቅር ምንጫችን የወኔ ቋታችን ሕይወት የተሰጠችን የጽናት ምሳሌ የብርታት አራያ የማንነታችን እማማ እናታችን በቃላት በግጥም መገለጽ መከለል አይሆንም ያለችን የእናትነት ይዘት ምስረ ኢትዮጵያ ጥልቅ ነው ይዘቱ ብዙ ነው ክብደቱ ብላ አስተማረችን እማማ እናታችን ወልዳ ታደገች ስንፏልል ስናምጽ ችላ ፈቀረችን ከቸሌ ቃሊቲ አለሁም ያለችን ደምዛችን ሲጠፋም በንባ ያጀበችን የደብተራው እናት የነ ጸሎተ እናት የነ ዳዊት እናት የነ ፍቅሬ እናት የንጉሴ እናት የዚያም ያሌ እናት የመካሻ እናት የናበባ ደፍርስ እማማ የአህመድ የወርቅ ወልደ ጊዮርጊስ የሁላችን እናት ኢትዮጵያ ነታችን መስከረ ማንተም ማንነት አርጋች ደምብችል ኑሮ እንደዚያ ደብተራ እንዳያ ከበደ እንደዚያ ገሞራ እገጥ መቀይ ነበር ውዳሴ ለናቶች ምስጋና ለሁሉም ለወርቅ ማማዎች ሰላሁን ገሰሰ ተዋሱን ጥሶ ቃላቶች ያጥሩኛል ሲል የዘፈነውን ልውሰድ በተውሶ ቃላቶች ያጥሩኛል የሚመስል ለፍቅሯ ለእናቶች በሞላ የሚሰጥ ምስጋና
ደስ እንዲለኝ በምን ልድራሽ እኔ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 17 ትንሣኤ የሚነግረኝ ሁሉ ለማመን የሚከብድ ነበር። ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም። ከነሱ ውጭ ታስረው ስለነበሩት የድርግ አጋሮች ስለሚላቸው ቢያንስ ስለ አንዱ እንዲነግረኝ ጠየቅኩት። ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የስረኞች ለምርመራ መጠራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ በአንዴ አይጠራም።
ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራኑ ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስለዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበልና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዞን ሄደ። ትንሽ ቆይቶ ወደኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 ለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 ለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይናይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳ አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 ለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። እዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድን ነው ያደረግከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገሩ ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየጠቀጠቅ አልወጋህም? ኧረ የምን ፎቶ? የምን ስፒል ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጨርረው ተላላኪው ገባ። ጥራው ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ጠቁሞ አስገድሏል፣ አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደ ማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁል ጊዜ አይኑ የደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይህ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደ ሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደ ከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከ ዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት። በትዝብትም አየሁት። አተኩሮ ሊያይ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከኔ ላይ አንስቶ 50 ለቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ፣ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ። ዘለቀ በል ንገረው። 50 ለቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጠቃሃል። ሐፍረት አይታይበትም። መቼ? ባለፈው ሳምንት ፎቶውን የታግኝቼ ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምረቁን ግርገጭ አድርጎ ዋጠና አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠቀው። እሺ ስፒል ኬት አመጣው። የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ? እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆረቆንዳ፣ የሰው ቆረቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው 50 አለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። 50 አለቃ ደወሉን ደወለ። ተላላኪው ዘሎ ገባ። ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ። ተላላኪው ሲወጣ ጸጥታ ሰፈነ። ምን አስብ እንደነበር አላውቅም። ዘለቀም ምን እንደሚያስብ መገመት አልቻልኩም። የዳኛውን የ50 አለቃ ሐሳብንም እንዲሁ። ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ 50 አለቃ። እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም። ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ። ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም፣ ስለዚህ ዋሽቻለሁ ማለት ነው። የሞት ሞቴን ራሴን ለመከላከል የተናገርኩት ነበር። አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስቶ በሐሰት ሊከስ አይችልም አለኝ 50 አለቃ። ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆሞ መልስ አልሰጠሁትም። 50 አለቃ ወረቀት ማገላበስ ሲጀምር እኔ በሐሳብ ተውጬ ጠረጠራውን አያለሁ። ዘለቀ በዚያ ቅብዝብዝ አይኑ ክፍሉን ያማትራል። ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያያዘ ጋዜጣ ለ50 አለቃ ሰጠው። 50 አለቃ ጋዜጣውን ወዲያው መግለጽ ጀመረ። የኔም አይን አብሮ ይገልጻል። የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ። አነጋገሩ በእርግጠኝነት ነበር። ራሴን ተጠራጠርኩ። እውነት አድርጌ ይሆን ብዬ ሁሉ አሰብኩ። በእርግጥ የመንግስቱ ኃይለ ማርያምን ፎቶ አልጠቀጠቅኩም። ሆኖም ፎቶውና ስፒል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር። ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ። ነፃ ሊሆን እንደማልችል ወለል ብሎ ታየኝ። ከሞት ወይም ከግርፋት እንደማላመልጥ አመንኩ። ዘለቀ ተናግሮ እንደጨረሰ 50 አለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ። አቤት የጊዜው ርዝማኔ! አንድም ጋዜጣ ላይ የተባለው ፎቶ አልተገኘም። ቀኑን ታስታውሰዋለህ? 50 አለቃ ዘለቀን ጠየቀው። አሁን ትስ የማይለኝ 2 ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው። 50 አለቃ የተባሉትን 2 ቀን ጋዜጦች አገላብጦ ፈለገ። የለም። አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ። የጌታቸው ጉርድ ፎቶ የለም። ዞር ብዬ ዘለቀና አየሁት። አይኑ ፈጥቷል፣ ደም ለብሷል፣ ከንፈሩ ይንቀጠቀጣል። ግንባሩ ላይ ወዝ ይሁን ላብ አላውቅም፣ ግን ተንጨፍጭፏል። ወዝ ማለት ስለሚወድ ወዝ ይሆናል። አምሳ ለቃ ተስፋ አልቆረጠም። የጓድ መንግስቱን ጉርድ ፎቶ ፍለጋውን ቀጠለ። የለም 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 የሚል እንደ ገደል ማሚቶ ከሩቅ የሚጮህ ድምፅ የሰማው መሰለኝ። መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው። ተጠንተው ያላለቁ ሊደረስባቸውም የማይችል ምስጢር። በርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደ ሰማሁ እስካሁን ድረስ አምናለሁ። አምሳለቃ ተሾመ ሰለቸው ጋዜጣውን ወደፊት ገፋ እያደረገ በላውጣና ታየው አለው ትንሽ ብስጭት ብሎ። ዘለቀ ጋዜጣውን እያየ ተቁለጨለጨ፣ አጉረጠረጠ፣ የተወሰኑትን አገላበጠ። አሁን የአምሳለቃ ፊት እየተቀያየረ ሄደ። የዘለቀ ጠየም ፊት ከሰል ምስጋን ይግባውና ጥቀርሻ መሰለ። አምሳለቃ ድንገት ከመቀመጫው ተነሳ። በማርያም ዕለት የንጹሕ ሰው ደም ልታስፈሰኝ ነበር አለው ዘለቀን። እኔ ባላውቀውም በኦርቶዶክስ ስሌት ቀኑ 21 የማርያም ዕለት ነበር። በዚያን ዕለት ማመኑ ገረመኝ። የሊቀመንበሩ ጉርድ ፎቶግራፍ ቢገኝ ሊገለኝ ነበር አሉ ለራሴ። ደወሉን ሲደውል ተላላኪው ገባ። እኔን ይዞኝ ለመጣው መርማሪ እንዲያስረክበኝ አዘዘው። ዘለቀና አምሳለቃ እዚያ ሲቀሩ እኔ ወጣሁ። ከዛው ሳንርቅ ከአምሳለቃ ቢሮ ድምፅ መሰማት ጀመረ። አምሳለቃ ሲሳደብ ነበር። ወዲያው የጥፊ ድምፅ ሰማን። በዘለቀ ላይ ያረፈ ጥፊ እንደሆነ ገምቻለሁ። ጥፊው የአምሳለቃ ይሁን የማርያም ግን አላወቅኩም። ከኔ ጋር ከመጡት ከአንዱ ልጅ በስተቀር ሌሎቹ ጉዳያቸውን ጨርሰው ኮሪደር ላይ ቆመው አገኘኋቸው። ከሌላ ክፍል የመጣውን አንዱን ልጅ የተከሰስኩበትን ምክንያት ነግሬው እሱን ምን እንዳሉት ጠየቅኩት። ኢህአፓ አልጠፋም ብለህ ታወራለህ ተብዬ ነው ብሎ እሱን የተቆመበትን የሌላውን የጆሮ ጠቢ ስም ነገረኝ። በኋላ እንደሰማነው የምርመራ ማዕከሉ በእያንዳንዱ ክፍል ጆሮ ጠቢዎች አሉት። ያን ቀን ታዲያ እነዚሁ ጆሮዎች ወርሃዊ ይሁን የመንፈቅ ሪፖርት ማድረጋቸው ነው። ዘለቀ የከሰሰኝ የሚያቀርበው ሪፖርት ስላጣኮ ነው። የተጠራነው ልጆች በሙሉ ጉዳያችን ስላለቀ በመጣንበት ሁኔታ ተሰልፈን ተመለስ። ወደ ተለያየ ክፍል እንድንበተን ስለታዘዘ ከሶስት ቁጥር ወደ ሶስት ቁጥር ተዛወርኩ። ዘለቀ እንደጠቆመብኝና እንዲጠነቀቁ ለሶስት ቁጥር ጓደኞቼ ወዲያውኑ መልእክት ላኩ። ዘለቀ ያን ቀን እንደተገረፈና ሂሳቡን እንዳገኘ ሰማው። ከዚያ ቀን በኋላ አይኑን አይቼው አላውቅም። የት እንደሄደም አላውቅም። እስኪ በቃኝ ከት ብዬ ሳኩ። ትንሽ ቆይቼ ደግሞ ነገሩ ሁሉ ገረመኝ። ለማንኛውም ስለ ዕለቱ የማርያም ችሎት ዳኛ፣ ስለ አምሳለቃ ተጨማሪ ነገር መስማት መፈለግ ብቻ አይደለም፣ በጣም ጓጓሁ። ቅድም እንደነገርኩህ አምሳለቃ ተሾመ የማዕከላዊ የመርማሪዎች ቁንጮ ነው። በጣም የሚፈራ ጨካኝ ሰው ነው። ሰውየው በምርመራና የስነ ልቦና ጫና በመፍጠር የተነካነ ነው። ንግግሩ ሽብር ይፈጥራል። እንደገና ደግሞ እንደ አባት አይነትም ነው። በጥሞና ለተመለከተው ሁለት ሰብዕና ያለው ይመስላል። ጭካኔና ሐዘኔታ የተቀላቀለበት በእኔ እይታ ማለት ነው። ይህ ሁለት ገጽታው ተፈጥሯዊ ይሁን ወይም ደግሞ በሙያው የተካነው አላውቅም። ደሊሎቹ ፋሽስቶች መጀመሪያ ያየሁት ለት አልጠላሁትም። አምሳለቃ ቢያንስ 3 ጊዜ ከያባት ይታምልጧል። ገደብ የሌለው ጭካኔው የተረጋገጠው ማከራዊ ለአጭር ጊዜ ጥበቃ ላይ የተሰማራ የያባ ደጋፊ በሰጠው ሪፖርት ነው። የሚገደሉ ልጆችን ከእስር ቤት አስወጥቶ እንዴት ማኪና ላይ እንደሚያሳፍራቸው የሚገልጸው ያ ሪፖርት ዘግናኝ ነበር። ልጆቹ ሲሳፈሩ አምሳለቃ እዚያው ይቆማል። እንዲያርጓቸው እንደሱ አይደለም እያለ መመሪያ ይሰጣል። ሟቾችን በሆዳቸው በማስተኛት እጅና እግራቸውን ወደ ኋላ አስደርጎ በፕላስቲክ ገመድ ያሳስራቸዋል። ከዚያ በኋላ በሁለት ወታደሮች እጅና እግራቸውን አስይዞ እንደ ጆንያ መኪና ውስጥ ያስወረውራቸዋል። ይህ ዘግናኝ ሁኔታ ከተሰማ በኋላ ነበር ኢህአፓ የመጀመሪያውን ሙከራ ያደረገው። ከዚያ ሙከራ አምሳለቃ መለጠ። ለሁለተኛ ጊዜ የእሱ ጉድ የወጣው 40 ልጆች ሊገደሉ ሲላኩ 6 ልጆች ከመኪና ዘለው ካመለጡ በኋላ ነው። የነሱ ሪፖርት ደግሞ ጭራሽ የማይታመን ነበር። እንዴት ያስገርፍ እንደነበር ለሞት የሚያስተካቸውን መኪና ውስጥ በጣር ሲጮው እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ኢህአፓ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ኢህአፓ አፍለቀውም። የተለየ ጉዳይ ወደ ደርግ ጽህፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ኢህአፓ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል። ለራሱም ሳይገርመው አይቀርም። እሁድ እሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። አምሳለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። አምሳለቃ ተሾመ ተራ መርማሪ ነው፣ ግን ቁጥር አንድ ነበር። ትላልቅ የምርመራ ጉዳዮች ካሉ መርማሪው እሱ ነው። በተለይ ቁልፍ የኢህአፓ ሰዎች ከተያዙ የእሱ ናቸው። አምሳለቃ ተሾመ ይዞታል የተባለ ምርመራ ያለምንም ጥርጥር አደገኛ ወንጀል ነው፣ ውጤቱም ሞት ነው። እሱ በያዘው ምርመራ ያልተገደለ ሰው ካለ በርሸና ወቅት የሞተ መስሏቸው ትተውት የሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነ ሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ከዓመታት በኋላም ቢሆን በጭራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ ዓመተ ምሕረትና በዚህ ወር አይደለም? እዚህ ቦታ አይደለም የተያዝከው? ከነገሌ ጋር አይደለም የታሰርከው? ሲል ጠንቋይ ነው እንዴ ያስብላል። የምርመራ ሥራ እንደ ሌላው ሥራ የተከበረ ሙያ ነው ብዬ አምናለሁ። እነሱ ግን አረከሱት። ለመንግሥት ሳይሆን ለደርግ ስለቆሙ ሕዝቡን ጨረሱት። ለተከበረው የምርመራ ሙያ ስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በዓለም ላይ ያልተፈጸመ ግፍ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አሰጣቸውም። ወደ ጉዳያችን እንግባ። አምሳለቃ ከእኛ ከኢህአፓዎች የበለጠ የመኢሶን ሰዎችን ይጠላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው። ፈርጣጭ ሁሉ ይላቸዋል። ኢያፓውንድ ነች ዓላማ ያላት ለዓላማው ምትሞት እናንተ መኪና ሙሉ ሰው ተቆማችሁ እኛን በስራ መወጠር ብቻ ነው ስራችሁ በምንም መመዘኛ ኢያፓ ጫፍ ላይ አደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው ዋናው በር ላይ ቆምና የኛ ጠላቶች መሆናቸውን ጠቆም ያደርገናል። በሉ ደህና ቦታ ሰጣችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገው ነው። በ1970 ዓመተ ምህረት እውቅ ጨካኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ እስረኛ ይገለላል። አምሳለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። አምሳለቃ ጥቆማ ተደጋጋሚ ጉሽሚያ የደረሰባቸው ሰዎች ለአስተዳደር ያመለክታሉ። ኢያፓዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ፣ የብዙሃኑን ድምፅና ሕግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህ አይነት ምላሽ ደግሞ ዋናው ተዋናይ አምሳለቃ ነው። ለምንድን ነው ግን እንዲህ አይነት ሥራ የሚሠራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለሆነ የሰደድ አባል ስለመሆኑ ማስረጃ የለኝም፣ ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጭ የሆኑት ናቸው። እንግዲህ ሦስትና አራቱን የአጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፏቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው አምሳለቃ በእኛ በኢያፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢያፓ ከተገደለ አምሳለቃ እየተደረደረ ወደ እኛ ይመጣል። ምድረ ኢያፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮኋል ብቻ ሳይሆን ያንባርቃል። እዛው ቆሞ ማበል ይጀምራል። ከዚያም አየር መቀበል ይከለክለናል። በቀን እቤት ውስጥ አስገብቶ በሩን ያዘጋብናል። ሌሊት ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። ምናለፋህ አምሳለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በኢያፓ ሲገደል ነው። ምናልባት ራሱን በሟቹ ቦታ ሳያስቀምጥ አይቀርም። ቁልፍ ኢያፓና በርካታ ልጆች ከተያዙም የምናውቀው በአምሳለቃ ነው። እኛ ጋር ይመጣና እንደ ሕፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። አምሳለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማዕከላዊ የታሰሩ የኢያፓ አባላት ካሉ ይመረቅናሉ። አምሳለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በአምሳለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የኛ ልጆች ያስታወሱኝ ልንገርህ። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከሶ ይያዛል። እቃ በመቅበር በገበያ ላይ እጥረት ፈጥረሃል በሚል ነው የታሰረው። ምናልባትም የባቱ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለአምሳለቃ ተሾመ ተላለፈ። አንድ ሌሊት የዝናብ ቀን አምሳለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከእንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ አምሳለቃ እስረኛውን ይዞ ተመለሰ። ለካ ሌሊት ወደ ጫካ ወስዶ ረሽንሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አልልኝና አስረክባለሁ ይለዋል። ደሞ ለመሐላ አምሳለቃ ጉዳዩ አይደለም፣ ቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ። ማለለት በሁላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። አምሳለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጠረው ነው የመጣውት ይያለ ሲያስቀበት ዋለ። በሁላቸው መሰረት ሳይገለው ቀረ። ብዙ አመት ታስሮ ሳይፈታ አይቀርም። ባክህ የተሸ ነገር አያልቅም። በቃኝ። የምቢገርም አምሳለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆነና እንዳልሆነ ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓ.ም ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት አጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው በሁሉም ምድሜ የሚገኙ ዜጎች በተለይም ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ እውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማንንም ይነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነጻ ለማድረግ ስለሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ ያውሪ ሰብእና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ አራጋው፣ የከፋው ስምኦን ጋሌሮ፣ የሲዳሞ ጴጥሮስ ገብሬ፣ የአሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ እሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው አለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳለ ጎሳዬ፣ የከፍተኛ 15ቱ ከፈለኝ አለሙ፣ የከፍተኛ 16ቱ ቺፍ ተስፋዬ፣ የከፍተኛ 9ኙ ቃልቤሳ ነገው ትዝ ይሉኛል። የአንዳንዶቹን ስም እኔም የሰማዋቸው ይመስለኛል። ስማቸውንማ መስማት አይቀርም። ሰምተዋል። ያንም የታወቁ ነበሩ። እውቅና እኮ ዘፈን በመዝፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። የኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ያባ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓጠን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ካዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። የማውቃቸውን የአባ ልጆች በሙሉ አንድ በአንድ ማስታወስ የቀን ተቀን ስራዬ ነበር። እንደ ወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የኢህአፓ መዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣሁ በኋላ ያለ ጓደኛ መቅረቴን ሳውቅ ግን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢህአፓ ታሪክ እኮ እንደነበረው ያባላር በዛት አልተጻፈም። ተጽፏል ግን በጣም ትንሽ መጽሐፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ያባዎች ለምንድን ነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋል ጻፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግርህ አልችልም። እውነቱን ነው ያንደቆት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስት እና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኒያ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢህአፓን ለሚጠሉ በወቅቱ ያልነበሩ ወይም የወቅቱን ሐቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍ ተመቸ። እኛን ለዴሞክራሲና ለሕዝባዊ መንግሥት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለአገር ግድ የሌላቸው ጦር ሰባቂ ትውልድ በሚል የአንዳንድ ኮንፈረንስ የፖለቲካና የጥቂት ልብ ወለድ መጽሐፍ ማሟሻ አደረጓቸው። ኢህአፓ በርካታ ስህተት ነበሩበት፣ ይህ አያጠያይቅም። ያንን ነጥሎ በሚዛናዊነት መተቸት ግን እውቀትም ነው ታሪክም ነው። ተወኝ አቦ፣ እየመላለስ ከዚያ ውስጥ ትከተኛለህ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆኑም ጥቂት የአሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠር ኖሮ ሲሉ ሰምቻለሁ። ሁሉም እኮ ኢህአፓን አይጠላም፣ ሁሉም ደግሞ ኢህአፓን መውደድ የለበትም። የማወራው ታሪኩ ያለ መጻፉ ላይና አልፎ አልፎ ሚዛን አልባ የሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ኢህአፓ በሆንክ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳ ነው ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ ያንድ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሐይም፣ ከላባደር እስከ ወታደር፣ ከአዋቂ እስከ ሕፃን ቁጥር ስፍር የሌላቸው ሰዎች ወይ የኢህአፓ አባል ነበሩ፣ ያለበለዚያም ደጋፊ ነበሩ፣ ለዛውም ብሩህ አእምሮ የነበራቸው። ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኖር። በነገራችን ላይ ስለ አንድ ወጣት ልጅ ድንገርህ፣ ቼ ጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙን ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ኢህአፓ አልኩት። ለምንድን ነው ታዲያ መጽሐፍን ማጽፎት እያለ እንዴት እንደወቀሰኝ ልነግርህ አልችልም። ከዓመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጽሐፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያልኩ የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቼ ጉቬራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው የአሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን መቼና የት እንደታሰርኩ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። እውነቱን ነው። ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲ ጋዜጣ ነው አልኩት። የተያዘብኝ ግን 2-3 ነበር፣ ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከያባ ጋር የነበረኝን ቁርኝት ምን እንደሰራሁ፣ ከነማን ጋር እንደሰራሁ እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንዳልነበርኩ ስነግረው አልተናደደም፣ አልጮኸብኝም። ደርግ ጽሕፈት ቤት የሰጠሁትን ቃል ሰላምታ ነገርኩት። ከምነግረው በላይ ብዙ የሚጽፍ መስሎኛል። በጣም ግራ ተጋባሁ። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽሕፈት ቤት የመጣ የኔው መሰለኝ። መርማሪው ሥራ የበዛበት ይመስላል። የኔን ጉዳይ ጨርሶ ወደ ሌላ ምርመራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈርም አለኝ። ምን እንደ ጻፈ እንኳ ሳያስነብበኝ ፈረምኩለት። ደቦለ ፊርማ። ከዚያ እንደወጣው ነገሩ ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳወጣ ሳወር ሰነበትኩ። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። በሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴ እንደሚፈላ አውቄዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገላበጠ በኋላ አንድ ዓመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ የገባው ዜናውን ለእስር ጓደኞች ያበሰርኩ፣ በሁለት ጣታቸው እያጨበጨቡ በድምፅ ደግሞ ፕስ እያሉ የደስታ የተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምፅ ደግሞ በረጅሙ ፕስ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ 2 ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ ዓመት ፍርድ የገረማቸው የተወሰኑ ልጆች የአባ ውስጥ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፉኝ። የኢሃፓ የብረት ዲሲፕሊን ገና ከደሜ አልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። 6 ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስምረስቻለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስተዋወስ ሞክረናል። ሲራክ፣ አስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱላዚዝ፣ ሁለቱ መስፈኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንደሆን በካቦ ታጨው። ሁለት ሶስት ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨውት። ለምግብ አመላላሽነት የሚያበቃውን መስፈርት አሟላለሁ። አንደኛ የኢሃፓ ባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ ሁለት ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈቅኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓ። ፊቴን ታጥቤ ጸጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀው። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቀስ ስልጠና በካቦ ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጠና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት እድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ እድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስኩ በኋላ እያጮለቅ እናቴን መጠበቅ ጀመርኩ። በመጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። በፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፍሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር ብታደርግ ታየኝ ነበር። ወደ ፍታሹ ጀርባ ጠጋልኩና እማዬ ብዬ ተጣራሁ። ቀና ስትል አየችኝ። አይኗን አፍጣ አፏን ይዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማይ አንጋጣ አንተ ምን ይሳንሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔም እንባ ኩልል አለ። በመሃል ፖሊሱ ገለል ይበሉ አላት። እኔም ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ዕቃ ሲመጣ ፖሊሱ የእስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባዋ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ ዓመት ተፈርዶብኛል። መስከረም ላይ ይፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነይ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራው የምናገረው በጣም በፍጥነት ነበር። ሁሉንም በሚስጥር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጥተዋል። የአሁኑ መስከረም ስትለኝ አዎ ስላት፣ ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች እያሰቡ ለቅሷቸውን ጀመሩ። እናት የመሆን ዕዳ። ከቀናት በኋላ ለመፈታት ሁለት ወር እንኳ የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። Thank you. ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።